ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ሁለት 13 ሰዓት እንሰራ ይችላል። ምክንያቱም ያሰውጣ ካለ አማራጭ የለም። የት ሄደ ተሰራል? አንተን ይቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው።
ህጋዊ ሰነድ ሳይኖራቸው በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያውያን ይገኛሉ። ስለሚገጥማቸው ውጣ ውረድና መፍትሄው አጭር ቅኝት የሚያደርግ መሰናዶ ቆይቶ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ህጋዊ ሰነድ ሳይኖራቸው በዩናይትድ ስቴትስ የሚኖሩ በርካታ ኢትዮጵያውያን ስደተኞች ይገኛሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ስለነዚህ ወገኖች ውጣ ውረድና አማራጭ መፍትሄዎች የሚያሳውቀን አጭር መሰናዶ አጠናቅረናል። በመቀጠል ይቀርባል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ሥራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ሕይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የሕይወት ምዕራፍ አልፋበታለችና
12-13 ሰዓት እንሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊሆን ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች፣ ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻሪቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያውያን ቢኖሩ ለከፋ ፈተና እንዳይዳረጉ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥምህ ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ኢንፎርሜሽን ኢንፎርሜሽን፣ ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለች። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የስፖርት ክለቦች ዘንድ አገልግሎት ላይ የሚለውን በባለሙያ የተደገፈ ስፖርተኞች አቋምንና የጨዋታ ትንታኔዎችን የሚያቀርበው የአርኤንዲ ግሩፕ ተቋም መስራች ራሄል ቡን ደጀኔ የዛሬ ምሽት እንግዳችን ናት። ተቋሟ ባለፉት 15 ዓመታት ከ6000 ሰዎች በላይ የስራ እድል እንደፈጠረ ለአሜሪካ ድምፅ አጋርታለች። ከኤደን ገረሙ ጋር ያደረገችው አጭር ቆይታ በመቀጠል ይቀርባል።
ከ14 ዓመት እድሜው አንስቶ በኔደርላንድ ኑሯን ያደረገችው ራሄል ቡንደጀኒ ከ15 ዓመታት በፊት ደግሞ በኢትዮጵያ ብቻ ሳይሆን ባለምም እንብዛም ባልጠነከረ ቴክኖሎጂን በመጠቀም የስፖርት ጨዋታዎችን፣ የተጫዋቾችን አቅም፣ የሚዲያ ውስጥ የጤና ሁኔታና ተያያዥ መረጃዎችን በማቅረብ ስራ ውስጥ ተሰማርታለች። አጀማመሯን በምትሰራበት ተቋም ውስጥ ያየችውን ክፍተት ወደ ንግድ ሀሳብ ከመቀየር ነበር።
አንዱን ድርጅቶችን ስናማክር ሰስቴናቢሊቲ ላይ እንዴት ነው ኮንትሪቢዩት ማድረግ የምንችለው ብለው ጥያቄ ያቀረቡ። እኔ እንደ አድቫይዘር ተቀጥሬ እዛ በዚህኛ ባለው ድርጅቱን አስተሳደርግን ስናደርግ ቴክኖሎጂ ካምፓኒ ብዙ ኢንዱስትሪዎች ላይ ይሰራሉ። የሚጠቀሙት አሁን ብዙ ሰው ስለ ዳታ ባንክ ምናምን ያወራል፣ ኤአይ ኤንድ ሶፎርት። እነሱ ኦልሞስት 40 ምናምን ዓመት ሆላንድ ሀገር ውስጥ በተለያየ ኢንዱስትሪ ላይ ኤአይ ፕላትፎርሞች ይሰራሉ ማለት ነው። ከዛ ውስጥ አንደኛው ስታርታፕ የነበረው ድርጅት ስፖርትን በተመሳሳይ ቴክኖሎጂ በመጠቀም የስፖርትን ሙቭመንት መለካት ነው። ፕላትፎርሙ ብቃት እስኪበቃ ድረስ አንደኛ ዳታ ተጠቅሞ አንድ ነገር ፕሬዲክት ለማድረግ እንዲችል የሰው ኃይል ያስፈልገዋል። ገበያው ዝግጁ አይደለም ለቴክኖሎጂ። ስፖርት የስሜት ስራ ስለሆነ ቴክኖሎጂን ተጠቀሙ ብሎ ማሳመንንም ኮቾቹንም አሰልጣኞቹንም ማለት ነው ማሳመን ስለሚከብድ ድርጅቱ በተቻለ መጠን ሊያድግ አልቻለም ማለት ነው። ይህንን ለማድረግ የሚያስፈልጋቸው ምንድነው? በተቻለ መጠን ብዙ ዳታ ኖሯቸው ያንን ዳታ ተጠቅመው ለድርጅቶቹ ኢውስ ሲምን ማድረግ ትችላላችሁ ብሎ ማሳየት የሚችል እቅድ እንዳላቸው እንደተገነዘብኩ። ስለዚህ ያው እዚህ ሀገር የምትሰሩትን ዩኒቨርሲቲ ውስጥ ለምን ኢትዮጵያ አይሞክርም? አንደኛ እናንተ ኮንትሪቢዩት ታደርጋላችሁ፣ ሁለተኛ በአፎርደብል በሆነ መልኩ ቢዝነሶች ስለሆኑ ደግሞ ለነሱ ቢዝነሱ የፕሮፊት ማምጣት መቻል አለበት። ስለዚህ እዚህ ሀገር ከምትከፍሉት አነስ ባለ ዋጋ ኢትዮጵያ ውስጥ ለምን አናደርግም? ያንን ያየነው ምንድነው ኢትዮጵያ ሰው በጣም ወጣቱ እግር ኳስ ይወዳል። ግን ከእግር ኳስ ወደ ስራ ለመግባት ደግሞ ምን ማድረግ ይቻላል? አክሽን ትንሽ አይዲያ ነው። ከዛ በዛ አጋጣሚ ያንን ሀሳብ ስናቀርብ አያክስ አምስተርዳም የሚባል ፉትቦል ክለብ አለ፣ ኢንተርናሽናሊ ታዋቂ ነው። እነሱ በአካዳሚ በጣም ጎበዞች ናቸው። አካዳሚ ማለት ወጥ ልጆችን ከልጅነት መልምለው ብቃት ማድረስ እና በመሸጥ ድርጅቶቻቸው ይታወቃል ማለት ነው። በዛ ጊዜ ያንን ሀሳብ አያክስ ከእነሱ ጋር እየሰራ ስለነበረ እንደዚህ ኢትዮጵያ እናደርገው ብለን ሀሳብ ስናቀርብ እሺ አሉ። አክቹዋሊ ትንም አልነበረም፣ ብዙም ኢንቨስትመንትም አልተሰጠንም። ምክንያቱም ገና ሀሳቡ ኢትዮጵያንም ረዳት ትልቅ ስላልንትማል ነው አዲስ ነገር ስለሆነ እነሱ እንደ ትንሽ ፕሮጀክት ብለው እስቲ እኒ በማለት የመጀመሪያ ፕሮጀክት ሰጡን 2010 ላይ በፈረንጅ አቆጣጠር።
በማህበራዊ ተጠቃሚነት ላይ ላተኮረ ስራ ፈጠራ ትልቅ ስፍራ ያላት ራሄል ቡን ከባድ ተግዳሮቶች የገጠሙትን ስራዋን መስራት የጀመረችው ከወጣቶች ጋር ነበር። የመጀመሪያ ተቀጣሪዎቿም የዩኒቨርሲቲ ተማሪ የሆኑ ኢትዮጵያውያን ወጣቶች መሆናቸውን ትገልጻለች።
እዚህ ያለው ድርጅት ሞዴሉ በተሻለ በጣም ፐብሊክ ፕራይቬት ፓርትነርሽፕን አብሮ መስራት ነው የምንጥረው። ስለዚህ ሴንት ሜሪስ ዩኒቨርሲቲ የሚባላል ኢትዮጵያ በጣም ጥሩ ዩኒቨርሲቲ ነው። ባለቤቱን አጋጣሚ ሆኜ እንደዚህ ብናደርግ ስል ሀሳቡ ከመጣ ችግር የለም ሌት ሚኖ ነገር አለ። ሶ እነሱ ጋር ሄድን። ለእነሱ ጥቅሙ ምንድን ነው? ተማሪዎቻቸው በትምህርት ሰዓት ስራ እንዲያገኙ ይጠቅማቸዋል። እኛ ደግሞ እንደዚህ ሰው እንደዚህ ነው እንትን ውስጥ ቬንቸር ውስጥ የገባ መሰረቱ ብዙ የእውቀት ጋፕ ነበረ። ማንንም አይፋ አስፈርጅበት ምልሽ ለብዙም ሰዎች እዚህም ሀገር ድንቅ የተባለ ስራ ስለነበረ ሰው ማስተማሩ ትልቅ ስራ ነበረ። ሄዶ ላይሰንስ ለማውጣት ለምሳሌ ስንሄድ ምን እንደምትሰሩት ሲባል እንደዚህ ዳታ ክሊር ስላልሆነ አይ እናንተ የውጭ ድርጅቶች ተወካይ ናችሁ፣ ፎሪን ትሬድ ኦግዚለሪ ላይሰንስ ነው የተሰጠን መጀመሪያ ማለት ነው። ያው ስለዚህ ባለ ሲስተም ነው የምንሰራው፣ እንደዛ ነው የምንሰራው እኛ እና ያንን ለማስረዳት አትሊስት 4 ዓመት ፈጅቶብናል። በቃ እኛ እውቀት ነው ኤክስፖርት የምናደርገው፣ ዳታ ነው ኤክስፖርት የምናደርገው የሚለው ማለት ነው። ግን እንደዛም ሆነው የጠቀመን ምንድነው ፓርትነራችን በጣም ኮሚትድ ነው። ባዩ ቁጥር ለውጡን እነሱም ኢንተርስት እየኖራቸው መጣ። እኔ ደግሞ ጥሩ ሪሌሽንሽፕ አለኝ ከዚህ ካለው ከሄድ ኦፊስ ጋር። ትንሽ አደግ ስንል ደግሞ የግዴታ ከሴንት ሜሪ ብቻ የወጡ ተማሪዎች አይደሉም የሚሆኑት፣ ስለዚህ ሌላ ትምህርት ቤቶች፣ ስለዚህ ከትምህርት ቤቶች ጋር መስራት ጀመርን።
በአውሮፓ ያሉ ግዙፍ የስፖርት ክለቦች ከተለያዩ የዓለም ክፍሎች ተጫዋቾችን ለመመልመል የተቀናቃኛቸውን አቅምና ስልት በመረዳት አስተላለፋቸውን ለማስተካከል እንዲሁም ደግሞ ለሌሎች ጉዳዮች መረጃዎቹን እንደሚፈልጉ የምትገልጸው ራሄል በተጨማሪም የተለያዩ መገናኛ ብዙሃንና የቤቲንግ ቁማር ተቋማትን ይህን መረጃ በጥቅም ላይ ያውሉታል ትላለች።
ቦታው አለ ወይ ይሄ ልጅ ፖቴንሻል አለ ወይ ብሎ ለማየት ይህንን ክለብ ይውልን ይሉናል። ከዛ እናያለን። ያንን ልጅ ተከተሉልን ይሉናል። ያለበት ቦታ ድረስ ተከትሎ አይቶ የዛ ልጅን የጨዋታ ዶክመንቴሽን መስራት ማለት ነው። ሁለተኛው ኮቺንግ ነው። ኮቹ የሚፈልገው ደግሞ እንዳለ ስለ ቲሙ እንዴት ነበረ ይችላል። ወይ ደግሞ አይ ስለ ቲም ብቻ ዳሳን ፈልገው ነገ ይሄ ጫወታ አለኝ የዚህ ቲም ደግሞ ጫወታ ኢንፎርሜሽን ፈልጋለሁ ይላል። እንዲዘጋጅ ማለት ነው። ፌዴሬሽኖች የሚጠቀሙት በቃ ታለንት አለ። ለምሳሌ በአመት ኢትዮጵያ አፍሪካ ዋንጫ አሁን ኮትዲቯር እና ናይጄሪያ ሲሄድ ዴይ ሃቭ ቱ ሰሌክት ሰው ሲመርጡ ምን ላይ ተመርኩዞ ይመርጣሉ። ስለዚህ በተሻለ መጠን ይሄ በማያዳላ መልኩ ኢንፎርምድ በሆነ መልኩ የተጫዋችን ሴታፕ ትፈጥሪያለሽ ማለት ነው። ይሄ ከሌ ለዚህ ይጠቀሙታል። ቤቲንግ ይጠቀሙታል። ቤቲንግ እንዳልኩሽ ለቁማር ነው። ሌላው ሜዲያ ነው። ብዙ አክቹዋሊ ሜዲያ ነው። ሜዲያ ላይ በቃ ከሌ የሆነ እንደዚህ ሆነ ብለው መተሰው የሚተነት ነው። በዛ ተተመርኩዞ ነው።
ራሄል ካለም አቀፍ የእግር ኳስ ተቋማት አብዛኞቹ የአር ኤንድ ዲ ግሩፕ ደንበኞች ናቸውም ትላለች።
በአመት እኛ ወደ 37 ሊግ ኢንተርናሽናሊ ኮሌክት እናደርጋለን። ተጠቃሚዎቹ እንደ ማንቸስተር ዩናይትድ፣ እንደ ባርሴሎና፣ አያክስ አምስተርዳም፣ በሀገር ደረጃ ደግሞ አሜሪካን ለምሳሌ ኤምኤልኤስ ሜጀር ሊግ ሶከር ለረጅም ዓመታት አሁንም አክቹዋሊ የወጣቶችን እንዳለ ሊግ እንትንላለን። ቻይና ደግሞ እንደ እንትን በፌዴሬሽን ደረጃ ደግሞ በዚህ ሌቭል ያሉ እንትኖች ካናዳ፣ ቫንኩቨር፣ ሆላንድ ሀገር ኦልሞስት ሁሉም ክለቦች ይጠቀማሉ የኛን እንትን።
ከአስር ዓመት በላይ በቴክኖሎጂ እና በዳታ ትንታኔ ልምድ ያለው ተቋሟ ባለፉት ሁለት ዓመታት ሼር የተሰኘ መርሃ ግብርን በመቅረጽ ከአነስተኛና ጥቃቅን የንግድ ተቋማት ጋር የተለያዩ በመረጃ የተደገፉ የአቅም ግንባታ ስልጠናዎችን ሊሰጥ በሚችልባቸው ጉዳዮች ላይ መሰረት ሲጥል መቆየቱን የምትገልጸው ራሄል በአሁን ሰዓት 250 የሚደርሱ አነስተኛና ጥቃቅን ተቋማትን ለማገዝ እንዲሁም የኦንላይን ስልጠናዎችን ለመስጠት ድርጅታቸው ዝግጅቱን መጨረስ እሱን ትገልጻለች።
በፊት ሁሉ ነገር ሰው ኦፊስ ይመጣል ይሰለጥናል። አሁን ግን ምን አደረግን? ሼር የሚባል ፕላትፎርም ላውንች አደረግን። ቀስ ብለን በባክግራውንድ እየሰራንበት ነው። ፕላትፎርሙ ሀሳቡ ምንድን ነው? እውቀትንና ኢትዮጵያ ላሉ ድርጅቶችን የሚያገናኝ ፕላትፎርም ማለት ነው።
የአምስት ልጆች እናት የሆነችው ራሄል ቡን ኃላፊነትን የሚረዳ የትዳር አጋር፣ መልካም ወዳጆችና ስራ ማከፋፈል የስኬቷ ምሰሶች መሆናቸውን ትገልጻለች። በተጨማሪም በመጪዎቹ ዓመታት ከስፖርት ሌላ ጤናን በመሳሰሉ ዘርፎች ላይ የቴክኖሎጂ ልምዷን በማስፋት ለመስራት እንዲሁም ደግሞ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሊሳተፉባቸው የሚችሏቸው የኢንቨስትመንት እድሎች ላይ የመስራት ህልም እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ ወደ አስመራ እናቀናና የትግርኛ ቋንቋን ወደ እንግሊዝኛ ለመተርጎም የሚያስችል ፈጠራ ካስተዋወቁ ወጣቶች ጋር አጭር ቆይታ እናደርጋለን።
አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሄል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካሳይ እና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል ለአሜሪካ ድምፅ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ሲያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሀሳቡን መነሻና ዋና ዓላማውን አስመልክቶ ሜሮን ሚካኤል ሲያስረዳ
ጂን እዚ ስራሕ እዚ ንክንዳሉ ዝደፋእና ነገር ወይ ተቐንዲ ዕላማ
የትርጉም ሶፍትዌሩን የሰራንበት ዋና ዓላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ስራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግርኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያነት እንዲያግዝ በማሰብ ነው። ይህ የትግርኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው።
Thanks to all who have participated in our work.
ምስጋና ንኹሉ ስራሕ ተሳትፎ።
ሶፍትዌሩ በሁለት መንገድ የቋንቋ ምለሳውን እንደሚሰራ ሜሮን ያብራራል።
የመጀመሪያው ገጽ በተዘጋጀው የድምፅ መቅረጫ እንዲተረጉምልን የፈለግነው የእንግሊዝኛ አረፍተ ነገር በድምፅ ቀርጸን ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምፅ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጠን ለመተርጎም በተዘጋጀው ገጽ ውስጥ በማስገባት ለመመለስ የሚያስችለን ነው።
ሌላው የፈጠራ ስራው ባለቤት ናኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ልዩ ጠቀሜታዎች ይገልጻል።
ዝኾነ ሓደ ቱሪስት መጽኡ እስ ኔቲቭ
አገር ጎብኚዎች ከትግርኛ ተናጋሪው ዜጋ ጋር እንዲግባቡ ይረዳል። እንደ ፍርድ ቤትና ኤምባሲ በመሳሰሉ ቦታዎች እንዲሁም በእንግሊዝኛ በድምጽ የተዘጋጁ መጽሐፎችን፣ ሰነዶችን፣ ጥንታዊ ጽሑፎችን፣ ፊልሞችን ወደ ትግርኛ ለመመለስ ለሚሹ ሁሉ ትልቅ አገልግሎት ይሰጣል።
ቴክኖሎጂው ለመጀመሪያ ጊዜ ይፋ የተደረገው እንደ አውሮፓውያኑ አቆጣጠር በ2019-20 ዓመተ ምህረት እንደነበረ የሚያወሳው ናኦድ ከጉግል ድራይቭ ቀጥሎ በሴማዊ ቋንቋ የተሞከረ ቀዳሚ ስራ እንደሆነ አመልክቷል።
ቅድም ሕጅት ስራህ ከሚኔሩ
ቀደም ሲል የነበረው ቴክኖሎጂ እንግሊዝኛ ንግግርን ወይንም ድምጽን ለመተርጎም መጀመሪያ የተፈለገውን ቋንቋ በጽሑፍ የማስፈርና ጽሑፉን ወደ ድምጽ የመቀየር ሶስት የአሰራር ደረጃ የሚከተል ነበረ። ጉግል ድራይቭ ግን በዚህ አዲስ ቴክኖሎጂ ተጠቅሞ ንግግርን በድምጽ ከእንግሊዝኛ ወደ ስፓኒሽ በቀጥታ የሚቀይር ስራ ይፋ አድርጓል። የኛ ግኝት ደግሞ ከጉግል ድራይቭ ቀጥሎ በተመሳሳይ መንገድ በሌላው ቋንቋ የተሰራ ሁለተኛው መተግበሪያ ነው። በሰማያዊ ቋንቋ የተሰራ ቀዳሚ መተግበሪያ ማሽን መሆኑም የተለየ አድርገዋል።
እንዲህ አይነቱ የትርጉም መተግበሪያ መለኪያ መስፈርት 50ና ከዚያ በላይ ነጥብ እንደሆነ ናኦድ ይጠቅሳል። በጉግል የተሞከረው ማሽን ለ1000 ሰዓታት በተደረገለት የማለማመድ ሥራ 40-50 የሆነ ውጤት ሲሰጥ፣ እነሱ የሰሩትን ማሽን ግን ለ30 ሰዓታት ብቻ በማለማመድ እንደየአረፍተ ነገሩ መርዘምና ማጠር ከ28-30 በሆነ ውጤት የመተርጎም አቅም እንዳለው ለማረጋገጥ እንደቻሉ ገልጸዋል። በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ የአሁኑ ስራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምጽ የተቀረጸ ዳታ ውስንነት፣ ደካማ የኢንተርኔት ትይዝና ተፈላጊው የቅመራ አቅም ያለው የዘመናዊ ኮምፒውተር እጥረት የሥራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸውም የራሳቸውን ዳታ በድምጽና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጤታቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንዴ ተሰርቷልና በልዩ ልዩ ቋንቋዎች የተዘጋጀ ዳታ በመስጠት ለትርጉም ሥራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ሥራ እንዲያገለግል የማድረግ እቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ብርሃንን አመሰግናለን። በአሁኑ ወቅት ከ1.7 ሚሊዮን በላይ የኤሌክትሪክ መኪናዎች ካሊፎርኒያ ውስጥ ይሽከረከራሉ። ሆኖም በዩናይትድ ስቴትስ ትልቁ የኤሌክትሪክ መኪና ገበያ በሚገኝበት ግዛት የሚኖሩ አሽከርካሪዎች ባትሪ ለመሙላት የሚያግዟቸው ስፍራዎች ማነሳቸው ለችግር እንደዳረጓቸው እየተናገሩ ነው። የአሜሪካ ድምጿ አንጀሊና ባግዳሳሪያን ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው አቀናብረዋለች።
በካሊፎርኒያ ግዛት በሚገኘው ሎስ አንጀለስ ከተማ ውስጥ የሚኖረው ፖል ዊሊያምስ የኤሌክትሪክ መኪናውን የገዛው ከ2 ወራት በፊት ነው።
መኪናው በተወሰኑ ምክንያቶች ድንቅ ነው። በተለይ ለነዳጅ የሚወጣ ዋጋና ከአካባቢው ብክለት አንጻር የተሻለ ነው።
መኪናው የተሞላው ባትሪ ሲያልቅ ግን የዊሊያም ጉጉት አብሮ ይቀንሳል። ምክንያቱም እሱ እንደሚለው ባትሪውን ለመሙላት ትዕግስትና ጊዜ ይጠይቃል።
ይሄ ባትሪ መሙያ ስፍራ እንደሚሰራ ነው የሚያሳየው። ነገር ግን ሲሰካ ራሱን መኪናው ላይ ይቆልፍና መልሶ ለመንቀል በጣም ያስቸግራል። ስለዚህ መንቀሳቀስ አይቻልም።
ሌላው የሎስ አንጀለስ ከተማ ነዋሪ ባባክ ሻፐርም የኤሌክትሪክ መኪና መጠቀም ከጀመረ ወዲህ ባትሪ ለመሙላት ያጋጠመውን ችግር እንዲህ ይገልጸዋል።
ይህን መኪና ላለፉት 3 ዓመታት ተጠቅሚበታለሁ። ባትሪውን መሙላትም ቀላል ነበረ። እንደመጣን ወዲያው ሰክተን ባትሪን ሞላለን። አሁን ግን እጅግ በጣም አስቸጋሪ እየሆነ ነው። አንደኛ በቂ ባትሪ መሙያ ስፍራዎች የሉም። አንዳንዴ ደግሞ ከ3 ባትሪ መሙያ ጣቢያዎች 2 አይሰሩም። ስለዚህ ተራችን ደርሶ መኪናውን ባትሪ ለመሙላት 2 ሰዓት መጠበቅ ይኖርብናል።
የአሜሪካ ቮልስዋገን አምራች ኩባንያ ሰዎች የኤሌክትሪክ መኪናዎችን እንዲጠቀሙ ለማበረታታት ለሶስት ዓመታት ነፃና ፈጣን የባትሪ ሙሌት አገልግሎት ይሰጣል። እንደ BMW ፖርሽ እና መርሴዲስ የመሳሰሉ ሌሎች ግዙፍ የመኪና አምራች ኩባንያዎችም ተመሳሳይ አገልግሎት እየሰጡ ነው። በርካታ ሰዎች ታዲያ መኪናቸውን ወደ ኤሌክትሪክ እየቀየሩ ቢሆንም አሁን ችግሩ ግዛቱ በቂ የኃይል መሙያ ጣቢያዎች የሌሉት መሆኑ ነው። በዚህ ችግር የተማረሩት ሌላው የሎስ አንጀለስ ከተማ ነዋሪ ሮቢክ ዴላኒያን ናቸው።
መጀመሪያ ላይ ደስ ሲል ነበረ። በጣም የሚያምር ምቹ መኪና ነው። በዚያ ላይ ለሁለት ዓመት ነፃ የባትሪ ሙሌት አገልግሎት ይሰጣል። በ30 ደቂቃ ውስጥ በፍጥነት ይሞላል። ነገር ግን ችግሩ እነዚያ የኃይል መሙያ ጣቢያዎች በሰዓት 150 ኪሎዋት እንደሚሞሉ ያሳያሉ። ነገር ግን በትክክል በሰዓት የሚሞሉት 25 ኪሎዋት ብቻ ነው። ስለዚህ ባትሪውን ለመሙላት 2 ሰዓት መጠበቅ አለብኝ። ይህም ባውቅ ኑሮ መኪናውን አልገዘውም ነበረ።
ካሊፎርኒያ ወደ 41 ሺህ የሚጠጉ የህዝብ የኤሌክትሪክ ተሽከርካሪ ኃይል መሙያዎች ያሏት ሲሆን ይህም በሀገሪቱ ከፍተኛው ነው። ቁጥሩ ከፍተኛ ቢመስልም ግን ባለሙያዎች እንደሚሉት የካሊፎርኒያ ነዋሪዎች ግዛቱ የኃይል መሙያዎችን ማዘጋጀት ከሚችለው አቅም በላይ በፍጥነት የኤሌክትሪክ መኪናዎችን እየገዙ ነው። በሎስ አንጀለስ የሚገኘው ካሊፎርኒያ ዩኒቨርሲቲ ውስጥ መምህር የሆኑት ዲፖክ ራጃጎፖል የኤሌክትሪክ መኪናዎች በካሊፎርኒያ ውስጥ በከፍተኛ መጠን ጥቅም ላይ የዋሉበትን ምክንያት ያስረዳሉ።
ካሊፎርኒያ የኤሌክትሪክ መኪናዎችን በመጠቀም ከሀገሪቱ ቀዳሚ የሆነችው በሶስት ምክንያቶች ነው። አንደኛው ጠንካራ የፌዴራል ታክስ ስርዓት መኖሩ ነው። ሁለተኛው ሰዎች ለአካባቢ ጥበቃ ያላቸው አመለካከት እያደገ ሄደዋል። ሶስተኛ ደግሞ የነዳጅ ዋጋ ነው።
የዩናይትድ ስቴትስ ፌዴራል ባለስልጣናት እንደ አውሮፓውያን አቆጣጠር በ2030 በመላ ሀገሪቱ 500,000 የኃይል መሙያ ጣቢያዎች እንዲተከሉ ይፈልጋሉ። በአሁኑ ወቅት አሜሪካ 180,000 ጣቢያዎች ያሏት ሲሆን የብሔራዊ ታዳሽ ኃይል ቤተ ሙከራ ተመራማሪዎች ግን የኤሌክትሪክ መኪና ተጠቃሚዎችን ፍላጎት ለማሟላት ከ1 ሚሊዮን በላይ የኃይል መሙያ ጣቢያዎች እንደሚያስፈልጉ ያምናሉ። ካርሊን ኩለን መሬትንና ቀዝቅዝ የተሰኘው ተቋም ዋና ዳይሬክተር ናቸው።
አሁን ያለን ከሚያስፈልገን 25% ብቻ የሚሆነው ነው። ምናልባትም ከዛም ሊያንስ ይችላል።
እንደ አውሮፓውያን አቆጣጠር በ2023 መጨረሻ የኤሌክትሪክ መኪና አምራች የሆነው ተስላ ከፌዴራል መንግስት ጋር በመተባበር ለሁሉም የኤሌክትሪክ ተሽከርካሪዎች የሚያገለግሉ የኃይል መሙያ ጣቢያዎች እንደሚከፍት አስታውቆ ነበር። ሌሎች የመኪና አምራቾችም ወደፊት የተስላን ደረጃ እንደሚከተሉ አስታውቀዋል። ይህ ከሆነ ተጨማሪ የባትሪ ኃይል መሙያ ጣቢያዎች ለኤሌክትሪክ መኪና አሽከርካሪዎች ተደራሽ ይሆናሉ። በአንጀሊና ባግዳሳሪያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በብሔራዊ ቡድናቸው አቋም የተቆጡ ጋናውያን የተቃውሞ ሰልፍ ከሰሞኑ አድርገዋል። እሱን የተመለከተውን የሮይተርስን ዘገባ ባጭሩ እናሰማችሁ። በዛሬው ዕለት በመቶዎች የሚቆጠሩ የጋና የእግር ኳስ አፍቃሪያን ቡድናቸው በአፍሪካ ሀገራት ዋንጫ ላይ ባሳየው ተስፋ አስቆራጭ ብቃት የተሰማቸውን ቁጣ ለማሳየት በመዲናዋ አክራ ጎዳናዎች ላይ ሰልፍ ወጥተዋል። የደጋፊዎቹን ቁጣ ያቀጣጠለው ጉዳይ በአይቬሪኮስት አዘጋጅነት ከተደረገው ውድድር ጋና ባልተጠበቀ ጊዜ መባረሯ ነው። ዩሱፍ መሐመድ ቁጣቸውን ለማሳየት ወደ ጎዳና ከወጡት ኳስ አፍቃሪያን መካከል አንዱ ነው።
ቀደም ባለው ጊዜ አንድ አገር የጋናን ቡድን ለመግጠም ከፈለገ በውድድሩ በእጅጉ ጠንካራ ከሆነ ቡድን ጋር እንደሚገጥም ያውቀዋል። ዛሬ ግን እንደዚህ አይደለም። የስፖርቱን ጉዳይ በደንብ እያስተዳደሩት አይደለም።
ቡድኑ በጊዜው ከውድድሩ መሰናበቱ ቁጣ ከመቀስቀሱ በተጨማሪ በሀገሪቱ ውስጥ እግር ኳስ ያለበትን ደረጃም አሳሳቢ አድርጎታል። መሐሙድ ራሻድ ሌላኛው ተቃዋሚ ሰልፈኛ ነው።
ጋና ውስጥ ስፖርት እያሽቆለቆለ ይገኛል። ጋና ወትሮ የምትታወቀው በእግር ኳስ ሀገርነቷ ነው። አሁን ያ ተቀይሯል። እዚህ የተገኘ ነው የስፖርቱን ዘርፍ ትክክለኛ ሰዎችን አምጥተው እንዲያስረክቡ አመራሮችን ለመጠየቅ ነው።
አዋሱ የተባለው በሰልፉ ላይ የተሳተፈ ሌላ ወጣት በበኩሉ ባለስልጣናት ለኳስ አፍቃሪያን ቅሬታ እልባት መስጠትና የእርምት እርምጃ መውሰድ እንዳለባቸው አጽንኦት ሰጥተዋል።
ጨዋታው እኛ ባለምነው አቅጣጫ እየተጓዘ ባለመሆኑ ተኝተው ከሆነ እንዲነቁ፣ ጨዋታችን ዳግም ነፍስ እንዲዘራ፣ ትክክለኛውን ነገር እንዲያደርጉ ቅሬታችንን ለባለስልጣናት አሳይተናል።
ሰልፈኞቹ ብሔራዊ የእግር ኳስ ፖሊሲ እንዲወጣ፣ በታዳጊ እግር ኳስ መርሃ ግብሮች ላይ ተጨማሪ መዋለ ንዋይ እንዲፈስ፣ በአገር ውስጥ ሊጎች ላይ ማሻሻዎች እንዲደረግም ጠይቀዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የሳምንት ሰው ይበለን።